የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ነው መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ አርብ ጥቅምት 7 2012 ዓ.ም ነው። አብራችሁን ካመሻችሁ ከመስተማችሁ ጥንቅሮች መካከለ
መክፈል የሚገባቸውን ግብር እና ቀረጥን ለመክፈል በተለያዩ ህገወጥ እንቅስቃሴዎች ውስጥ ተሳትፏል የተባሉ ድርጅቶች ይፋ ተደረጉ።
በስሙ BMET የሚባል CLC ከግል የሚያመር ወደ 1.5 ቢሊዮን ገንዘብ አካባቢ ከፈረ ያለው ብሎ እነኚህ ደረሰኞች በማቅረብ ለኦዲተሮቻችን አቅርቦ ማረጋገጫ እንዲያገኝ አድርጎ ግብር የማይከፈልበት ሁኔታ ብቻ ሳይሆን ሌሎች የከፈሉትንም ተመላሽ የሚጠይቅበት ሁኔታ ነበር።
የገቢዎች ሚኒስትር አደነች አበቤ ናቸው። ዝርዝር ጉዳዩ ቆየት ብሎ ይሰማል። በርካታ ህፃናትን በአካልና በመንፈስ እንዲጎለብቱ ለማገዝ በመንቀሳቀስ ላይ ስላለው የዋሽንግተን ዲሲው የኢትዮጵያ ህፃናት እግር ኳስ መርሃ ግብርም ዘገባለ።
ጣማችን መረል ልጅ ይመጣል እና ያለን ሊሚት አለን። አሁን በዘንድሮ 50 ልጆች ነው የምንቀበለው ብለን 50 ላይ ገድበናል እና ግፊት አለ ከተለያየ ቦታ ውስጥ።
የኢትዮጵያ ልጆች እግር ኳስ መርሃ ግብር መስራች ከሆኑት መካከል አንዱን ሲሳይ አበራን የሰማ ነው አብሮን ያመሻል።
የሙዚቃ ፍታም ይኖረናል አብረናችሁ የምናመሸው። እኔ ሀብታሙ ስዩም ነኝ።
እኔ ደግሞ ኤደን ገረሙ።
ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ከሁሉም ማስቀድመን እናመሰግናለን።
ከዜናዎቹ ጋር ወደ እናንተ መጥተናል። ዓለም አቀፉ የፍልሰተኞች ድርጅት IOM በታሪኩ የመጀመሪያ በሆነ በልዩ በረራ በተመዘገበው ዓለም አቀፍ ጉዞ 154 የሶማሌ ስደተኞችን ጀርመን ውስጥ ለማስፈር ዛሬ አሳፍሮ ከኢትዮጵያ መነሳቱን ድርጅቱ አስታወቀ። ከIOM ዌብሳይት የተገኘው ይህ መረጃ እንደሚጠቁመው የስደተኞቹ በድጅጋ በዶሎ አዶን የስደተኞች መጠለያዎች ውስጥ የነበሩ ሲሆን 91 ሴቶች፣ 63 ወንዶችና 47 ልጆች ናቸው። ድርጅቱ ካለፈው መጋቢት ወር አንስቶ የሶማሌ ስደተኞችን ጀርመን ውስጥ ለማሳፈር በጀመረው መርሃ ግብር 500 ሰዎችን ማጓጓዙን አስታውቋል። የሰፈራው ፕሮግራም እየተሰራ ያለው በኢትዮጵያ መንግስት የስደተኞችና ከስደት ተመላሾች ጉዳዮች አስተዳደር በመንግስታቱ ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽንና በጀርመን መንግስት የቅርብ ትብብር መሆኑን IOM አክሎ አስታውቋል። የዩናይትድ ስቴትስ የተወካዮች ምክር ቤት ዴሞክራቲክ እንደራሴዎች ፕሬዚዳንት ዶናልድ ትራምፕን ከስልጣን ማስነሳት የሚችል ጥፋት ተሰርቶ እንደሆነ እየመረመሩ ባሉበት ጊዜ አሜሪካ የጦር ከሶሪያ ለቆ እንዲወጣ ፕሬዚዳንቱ በመወሰናቸው ከራሳቸው ከሪፐብሊካን ፖለቲከኞችም ጭምር ወቀሳ እየደረሰባቸው ነው። ፕሬዚዳንቱ ግን በትላንትናው ዕለት ዳላስ ቴክሳስ ላይ የምረጡ እንቅስቃሴያቸውን ሲያካሂዱ ቀድሞም ቢሆን ወደዚያ የገባ ነው ለአንድ ወር ብቻ ቢሆንም ለ10 አመታት ያክል ቆይተናል መውጣት ካለብን ጊዜ እንዲያውም በእጅጉ ዘግይተናል ሲሉ ውሳኔያቸውን ተከላክለዋል። የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በቅሊንጦ ማረሚያ ቤት ቃጠሎ ጥፋተኛ በተባሉ አራት ተከሳሾች ላይ ሊያሰማ የነበረውን የቅጣት ውሳኔ ለሌላ ጊዜ አስተላለፈ። ጋዜጠኞችም ሆነ ሌሎች ታዳሚዎች ወደ ችሎቱ እንዳይገቡ ተከልክለዋል። አድማጮች ለሰዓቱ ያዝንላችሁ ዜናዎች እነዚህ ነበሩ። የነዚህን ዜናዎች ሙሉ ዝርዝር ከምሽቱ 3 ሰዓት ዜናችን ላይ ይዘናል እንድታዳምጡት እንጋብዛችኋለን።
እደን ገረመው ለዜናውን እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ከአሜሪካ ድምጽ ራዲዮ ይቀጥላል። ወደ ቀዳሚው ዘገባ እንሻገራለን። የገቢዎች ሚኒስቴር ታክስ የሚሰውሩ ህገወጥ ደረሰኞችን የሚያትሙ 166 ድርጅቶችን ይፋ አድርጓል። የገቢዎች ሚኒስትር ወይዘሮ አዳነች አበቤ ታክስ የሚሰውሩ ህገወጥ ደረሰኞችን የሚጠቀሙና የሚያትሙ 166 ድርጅቶች መለየታቸውን ዛሬ በሰጡት መግለጫ ላይ ይፋ አድርጓል። ፀሐይ ዳምጠው ተጨማሪ አላት።
ድርጅቶቹ ክትትል ሲደረግባቸው የቆዩ ታክስን ለመሰወርና ህገወጥ ተመላሽ ለመጠየቅ ህገወጥ ደረሰኞችን የምትጠቀሙ ሐሰተኛ ማንነት ያላቸው መሆናቸውን የገቢዎች ሚኒስቴር አስታውቋል። በነፍስ ወከፍ ከ51 ሚሊዮን ብር በላይ ግብይት የነበራቸው ነገር ግን ባዶ ክሳራና ተመላሽ ከመጠይቁ ድርጅቶች መካከል 16 ድርጅቶች በቁጥጥር ስር ውለው ምርመራ እየተደረገባቸው እንደሆነ የገቢዎች ሚኒስትሯ ወይዘሮ አዳነች አቤቤ ገልጿል።
አንድ ምሳሌ ብቻ ማንሳት ይቻላል ይላል። በስሙ BMET የሚባል PLC ክሬዲትም ያመር ወደ 1.5 ቢሊየን ገንዘብ አካባቢ ከሰር ያለው ብሎ እነኚህን ደረሰኞች በማቅረብ ለኦዲተሮቻችን አቅርቦ ማረጋገጫ እንዲያገኝ አድርጎ ግብር የማይከፍልበት ሁኔታ ብቻ ሳይሆን ሌሎች የከፈሉትንም ተመላሽ የሚጠይቅበት ሁኔታ ነበር። በሌላ በኩል ደግሞ የመረጃ ሰራተኞቻችን ባደረጉት ክትትልና ባገኙት ጥቆማ መረጃ መሰረት እነኚህ ደረሰኞች የቀረቡት ከነኚህ ሐሰተኛ ድርጅቶች መሆኑን ስለደረሱበት ይሄንን መነሻ በማድረግ የመርመራ ኦዲት እንዲደረግ አደረግን ማለት ነው። አይደለም 1.5 ቢሊየን ሊከስር 670 ሚሊየን የመንግስት ያልከፈለው የወቅቱ ግብር ያለበት መሆኑን ማረጋገጥ ተችሏል። አሁን በህግ ቁጥጥር ስር የዋሉ ወደ 16 የሚሆኑ ድርጅቶች አሉ። ለጊዜው ማድረግ የፈለግነው እነኚህን ሐሰተኛ ድርጅቶች ድረሰኝ የሚሸጡ ህዝቡ እንዲያጣቸው ግብር ከፋዩ እንዲያጣቸው ምንም አይነት በእነሱ ስም የሚቀርብ ድረሰኝ ወንጀል መሆኑን አውቀው እንዲታጠቡ ነው።
በታማኝነት በወቅቱ ግብራቸውን ለሚከፍሉ ዜጎችም ምስጋና ያቀረቡት ሚኒስትሯ ከ166 ድርጅቶች መካከል 136 ያህል ከ6 ቢሊዮን 900 ሚሊዮን ብር በላይ የገንዘብ ዝውውር ማድረጋቸውን በመረጃ ቋጥ ውስጥ መገኘቱን ገልጿል። ከብሔራዊ መረጃና ደህንነት እንዲሁም ከፌደራል ፖሊስ ጋር በቅንጅት የህግ ማስከበሩን ስራ እየተሰራ መሆኑንም ሚኒስትሯ አብራርቷል። 166 ድርጅቶች ምንም አይነት የሚሸጡት ምቃውኔ የሚሰጡት አገልግሎት የሌላቸው ሲሆን በሐሰተኛ መታወቂያ በሐሰተኛ አድራሻ ፍቃድ ሳይኖራቸው ደረሰኝ ያሳተሙ የነበሩ መሆናቸውንም ገልጿል። ወይዘሮ አዳነች
እቃም ሆነ አገልግሎት የማይሸጡ የሌላቸው በተግባርም የሌሉ ነገር ግን ደግሞ ደረሰኝ ያሳተሙ ልክ እንደ አቅራቢ አገልግሎት አቅራቢ ወይንም ደግሞ እንደ አቅራቢ የሚሸጡ ድርጅቶች መኖራቸውን ለይተናል ማለት ነው። በስም ዝርዝርም ተመዘገቡበትን ወይንም ደግሞ ማንነታችን ለግብይት የሚያበቃን ነው ብለው የያዙትን መረጃ ጀምር አስተኛ መረጃ አውጥተናል ማለት ነው። እነኚህ ድርጅቶች ድረሰኝ ይሸጣሉ ብቻ ሳይሆን ከነሱ ድረሰኝ የሚገዙ አካላት ድረሰኙን በመጠቀም አንደኛ ሳይከሱ የአስተኛ ኪሳራ የሚያቀርቡ፣ ሁለተኛ አትርፈው ይያሉ ምንም ገቢ እንዳላገኙ አርገው ባዶ የሚያሳውቁ፣ ሶስተኛ ሌሎቹ የከፈሉትን ግብር በተመላሽ ተመልሰው የሚጠይቁና የሚወስዱ ከነኚህ ጋራ በመተባበር ኔትወርክ ፈጥረው የሚሰሩ ናቸው ማለት ነው።
ሚኒስትሩ በባጀት አመቱ የመጀመሪያ ሩብ አመት 57 ቢሊዮን 300 ሚሊዮን ብር ገቢ በመሰብሰብ ከእቅድ በላይ ማከናወኑን ወይዘሮ አዳነች አስታውሷል።
ከአምናውም ጋር ስናነጻጽረው ወደ 13 ቢሊዮን የሚሆን ብልጫ አለው። ዋናውና ትልቁ ለውጥ ነው የምንለው የግብር ከፋዩ ባህሪ እየተሻሻለ መምጣቱን በተመለከተ ነው። በዚህ ሩብ አመት የተሰበሰበው ገንዘብ የወቅቱ ግብር ነው የተሰበሰበው። በዋናነት ግብር ከፋዩ በፈቃደኝነት ወቅቱን ጠብቆ ያሳወቀውና የከፈለው ገንዘብ ነው።
በ18 የገቢዎች ጉምሩክ ቅርንጫፍ ጽህፈት ቤቶችም ከሀገር ውስጥ ገቢ 31.1 ቢሊዮን ብር፣ ከውጭ ንግድ ቀረጥና ታክሲ 24.8 ቢሊዮን ብር እንዲሁም ከሎተሪ ሽያጭ 46.1 ሚሊዮን ብርና ከከፍተኛ ግብር ከፋዮች 21.3 ቢሊዮን ብር ገቢ መሰብሰቡንም አስረድቷል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናታለን። እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው። የማህበራዊ ሚዲያ ላይ ፖለቲካና ሃይማኖታዊ ክርክሮችን የሸሹ የዕለት ተዕለት ውሏችንን በስማርትፎኖች ስልኮቻችን እያነሳን እንለጥፍ፣ ስለፎቶግራፍና ስለከተሞቻችን እንነጋገር ያሉ ወጣቶች ቦርድ ሰልፎን አዲስ አበባ ወይም የተደበሩ የአዲስ አበባ ስልኮች የሚል ገጽ በመክፈት ከአንድ ዓመት ጊዜ ውስጥ 27,000 ተከታዮችን አፍርተዋል።
ፌስቡክ በነሐሴ ወር በጋና ክራ በተዘጋጀው ከሰሃራ በታች ያሉ ተጽዕኖ ፈጣሪ የማህበራዊ ሚዲያ ቡድኖች በሚመርጥበት መርሃ ግብር ላይ አምስቱ ምርጦች መሃል አስገብቷቸዋል። በዚህ መርሃ ግብርም ላይ አይከንስ ኦፍ ቼንጅ የለውጥ አብነት ብሎ ሰይሟቸዋል። ኤደን ገረመው ከገጹ መስራች ፍቅረ ስላሴ ጸጋዬ ጋር ቆይታ አድርጋለች፣ እንደሚከተለው ይደመጣል።
ማህበራዊ ሚዲያ ላይ ያለውን የፖለቲካና ሃይማኖታዊ ክርክሮች ሽሽት ከአንድ ዓመት በፊት ቦርድ ሰልፎን አዲስ አበባ ወይም የተደበሩ የአዲስ አበባ ስልኮች በሚል ሐሳብ የተጀመረው ዝግ ገጽ ከፖለቲካና ከሃይማኖት የራቀ የፌስቡክ ገጽ ሆኖ ባሳለፍነው ነሐሴ ወር ላይ Facebook ከሳራ በታች ያሉ የለውጥ ምልክቶች ወይም icon of change ሲል መርጦታል። የዚህ ገጽ ፈጣሪ በFacebook ስሙ ሸዲዲት በመባል የሚታወቀው ፍቅረ ስላሴ ጸጋይ ስለገጹ እንዲህ ይለናል።
ዘመራ ሐሳቡ ማህበራዊ ሚዲያ ስንጠቀም አሁን ብዙዎቹ ወደ ፖለቲካና ወደ ሃይማኖት ሄደ ነው። ማለት ሰው ወደ መጨነቅ ነገር ወደ ሜድ ወይ ደሞ ወደ አላስፈላጊ ነገር። በዛ ደግሞ አብዛኛው ያዘው ወጣቱ ስለሆነ ወጣቱ ከዛውጭ እንዳያስብ ሆኗል። እና ሰውም በቃ Facebook ከተባለ እሱ ነገር ተው አትጠቀም በዛ ነገር እንዳታርግ ይባላል። ወይ ጌም እየጨዋች ነው። ከዛንም ስናስብ ይሄ ነገር ሲሆን ይሄንን ግሩፕ ለምን ከነዚህ ውጭ አናረጋው? ይሄን አለ ሰውን እየስቸገረ ያለ በቃ ከፖለቲካው ውጭ ሆነ። አርት ላይ ፖለቲካ አያስፈልግም። ሃይማኖትም ያናል አያስፈልግም። ሐሳቡ ፎቶግራፍ ብቻ ነው። እሱ ብቻ ሳይሆን አሁን ብዙ ጊዜ ካሜራ ስልክም ስንጠቀም ሰልፊ ነው ብዙ ጊዜ ሰው የሚጠቀም ከራሱን ፎቶ ያነሳለ ብሰዎች እንደዛ ነገር ይቅርና ከዚህ ውጭ አሁን እቺ ንጹህ ሆነች ፎቶግራፍ ብቻ የሚሰራባት አንድ ፎቶግራፍ ቤተ ሙከራ ለግዛ ጋር ስንጠቀም አሁን ስለ አርት ነው እየወራን ያለ ነው። ስለ ፎቶግራፊ ነው እየወራን ያለ ነው። ወደፊትም ደግሞ ስለ ሲኒማ ነው የሚኖረው። ጥበብ ላይ ያለ የወጣት ማህበረሰብ መፍጠር እንደ አንድ ንቅናቄ ነው የምንበለው እንደዛ አይነት ነገር ማለት ነው። የስልክ ፎቶ ነው አሁን ሀሳቡ። ካሜራ አይቻልም። ብዙ ጊዜ ስልካችንም ስለምንይዘው አሁን ታክሲ ስትሰለፊ ያለ የሆነ ቢሮ ቁጭ ብለሽ ሰዎች ጠብቂ ያለ ስልክሽ ላይ ነሽ። ያው ደብሮሻል እንደማለት ነው። በቃ የሆነ ነገር ስትጠብቂ የሆነ ነገር ላይ ነው ያለሽ። ያችን ደቂቃ ለምን ፎቶ አታነሳበትም ወይም አታነሽበትም? ያችን ደቂቃ ያችን ያነሳትን ፎቶ ትንሽ ኤዲት ለማታደርጋት የሆነ ሰው አየር ጤና አካባቢ ያለ ሰው የመገናኛ እዚህ ጋር ያለ ሰው እዚህ ጋር በመስኮት እንኳን አንስቶ እንደዚህ አይነት ነገር ነው ያለው። እዛ አየር ጤናም ያለ ደግሞ የሆነ ነገር ሰፈር ውስጥም በቃ ፒያሳ የሆነ ጉራንጉር ውስጥም አንዱ ያለ ይሄ ነገር አንስቶ ይልክልናል።
ቦርድ ሰልፎን አዲስ አበባ የተሰኘው ይህ ዝግጅት የአዲስ አበባን የዕለት ተዕለት ውሎች ከመዘገብ አልፎ በመላው ሀገሪቱ የሚገኙ ከ27000 የሚበልጡ ወጣቶች የሚሳተፉበት የፎቶግራፍ መዘገቢያ ሆኗል።
እና ሐሳቡ ምንድነው? መጀመሪያ ሲታሰብ እኔ አሁን አርክቴክት ነኝ ትምህርት ቤት እያለን የሆነ ፕሮጀክት ሲሰራ ወይ ዲዛይን ሲሰራ ይሄ ሳይት አናሊሲስ ይባላልና የሆነ ሰፈር እየዞርን የምንሰራበትን ዲዛይን ፎቶና አንሳበለክ እንደ በኋላ ዲዛይን ስንሰራ እንደ ግብአት እንጠቀምበት ማለት። ከዛ ጊዜ ጀምሮ ሳስበው የሆነ ታይም ላይ አሁን ስለ አዲስ አበባ ፎቶዎች ሳስብ አዲስ አበባ ሙዚየምም ሲሄድ ምናምን ያሉት ፎቶዎች የድሮ ፎቶዎች ናቸው። ያሁን ብዙ ፎቶ የለም ካለም ወይ ቲቪ ላይ ወይ የማይገኝ ክምችት ክፍል ውስጥ ነው ያሉት። እና የሆነ ነገር ለመጠቀም ለሆነ ነገር ያን ፎቶግራፍ ብንፈልግ ማግኘት ራሱ አንችልም። ያሉትን ፎቶዎች በውጭ ፎቶግራፈሮች ናቸው። ነገ የሆነ ነገር ሲቀየር እዛ ቦታ ደግሞ እንደነበረ ሰው ነው የሚነግረን እንጂ አናውቅም። የሆነ እንትን እንዴት የለንም። ሁሉ ከተማ እንኳን ለማንሳት ምን ያህል ጊዜ እንደሚፈጀ ግን ከዚህ ሁሉ ሁሉም ሰው ለምን ፎቶ አነሳም? ከዛ በኋላም ደግሞ በአርቱ ሳይድ ደግሞ ስትሄጂ ፎቶግራፈር ማለት ፎቶግራፍ የማይወድ ሰው አለ ብዬ አሁን እኔ አላስብም። ሁሉም ሰው ፎቶግራፍ ይወዳል። ቢያንስ ቤታችን በአልበም ደግሞ የራሳችን ፎቶዎች እንኳን አሉ። ፎቶግራፍ እንወዳለን ሁሉም ሰው። ይህን እንዴት ነው ማበረታታት የምንችለው? ግን እኮም ከዛ ስታስቢው አብዛኛው ሰው አሁን ስማርትፎን አለው። በዚህ ጊዜ ደግሞ ያ ስማርትፎን እስካለ ድረስ ፎቶ ማንሳት የሚችል ካሜራ አለው። ይሄን ተጠቅሞ ለምን አይሞክርም ከሚለው አንጻር በቃ ግሩፑ የዛሬ አንድ አመት ተፈጠረ። እኔ ፎቶ አነሳው፣ ፎቶውን ለጠፍኩ፣ 10 ሰዎች ገቡ፣ ያንን አዩት፣ እንዴ እኔ ጋርም እኮ ፎቶ አለ አሉ፣ እነሱም ከተቱት። ከዛ አሁን በስቶ ወደ 27000 ነው ነው 200-300 ደግሞ ምርጥ ፎቶ የሚያነሱ ልጆች አሉ። እነዚህ ልጆች አያውቁትም ራሱ ነበር እና የሆነ ሰዓት ላይ ሰው እኔ እኮ ፌስቡክ የምገባው እኮ እዚህ ለመግባት ነው የሚል ሰው ራሱ በዛ በጣም ደስ ይላል። ከርቦት ሺህ በላይ ፎቶግራፎች አርካይቭ አድርገናል ማለት ነው። ከእነዚህ ውስጥ ቢመረጡ ቢያንስ 10000 ምርጥ ፎቶግራፍ የአዲስ አበባ። እኛም አዲስ አበባ አስበን የነበረው ሙሉ ኢትዮጵያ ሆኗል። አሁን ሁሉም ኢትዮጵያ ውስጥ እስካለ ድረስ የሆነን ቦታ ሲጎበኝም ይሁን ሲኖርበትም ይሁን አኗኗሩም ባህሉም ሁሉንም ነገር ፎቶ እያነሳ ይልክልናል። በዓላቶች ሲመጡ ተይው ሁሉም ሰው ምንም ነገር አይቀርም ከሽንኩርቱ ከገበያው ከሁሉም ነገር በቃ ምንም አይቀርም። የሁሉ ተነስቶ በፎቶግራፍ በሚያማምሩ ፎቶግራፎች ሰውም እያወራበት ይሄ ምንድነው እየተባባለ እያወቀ እዚህ ደርሷል። ብዙ ሰውም ያው ወዶታል። እንት ላይ መጽሔት ማሳባችን ስነጥበብና ፎቶግራፍ በሚል አንድ ፉል ፒክቸር የሆነ መጋዚን በየቤታችን ወይ የሆነ ቢሮ ባንኮች ሊሆን ይችላሉ የሆነ ቦታ ላይ እነዚህ ግጥሞች ይኖራሉ፣ አጫጭር ታሪኮች ይኖራሉ። ከፎቶግራፍ ጋር የተያያዙ የተለያዩ እሷን ነገር አድርገን በዛም ደግሞ እነዚህ ልጆች እናስተዋውቅበታለን። እነዚህ ልጆች መደገፍ እንችላለን የሚለው ነገር አስበን ያችን እንትን አስተናለን እንትን ላይ እንጀምራለን ለማሳተም አስበናል።
በቀጣይም የፎቶግራፍ ኤግዚቢሽኖች የፎቶ መጽሔቶችን የማሳተምና እንዲሁም ብቁ የፈጠራ ባለሙያዎች የሚወጡበት ቤተ ሙከራ ሆኖ እንዲቀጥል እቅዱ እንዳለው ፍቅረ ስላሴ ነግሮኛል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ከአሜሪካ ድምጽ ራዲዮ የሚተላለፈውን ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት።
አሁን ቀጣዩ ስፖርት ነው። ሀብታሙ ስዩም መቀመጫውን በዋሽንግተን ዲሲ ያደረገው የኢትዮጵያ ህጻናት የእግር ኳስ መርሃ ግብርን እንዲያሰማናል።
ጉጉት የተሞላበት የህጻናት ፊት፣ ደስታ የሚነበብበት የልጆች መንፈስ። ዋሽንግተን ዲሲ ቫምበርን መንገድን ይዞ በሚገኘው የስፖርት ማዘውተሪያ ስፍራ ተገኝተናል። 50 ገደማ የሚሆኑ ህጻናትና ታዳጊዎች ለውራት የሰነበቱበትን የኢትዮጵያ ልጆች እግር ኳስ መርሃ ግብርን ማጠናቀቂያ ስነ ስርዓት እየታደምን ነው። ከዚህ መርሃ ግብር መስራቾች አንዱ ሆኖ ሲሳይ አብራ መሰለ ፍንደቃ ትዕይንቶችን ማየት ከጀመረ ጥቂት አመታት ተቆጥረዋል።
እኔና አንድ ወዳጅ ነው የጀመርነው ፕሮግራሙ። ልጆቹ ቤት መዋል ሲያበዙ ከትምህርት በኋላ ለምን ሜዳ ላይ ራሳቸውን ፊዚካል አክቲቪቲ ምናምን ያረጉ ለምን እንደዛ አይነት ነገር አንፈጥርም በሚል በፈረንጆች 2014 የጀመርነው። አሁን እንግዲህ 6ኛ አመታችን ነው ማለት ነው። ቅዳሜ ጧት ነው የምናወጣቸው። ለወደፊት የሚያጋጥማቸውን ቻሌንጅ ፊዚካሊ ሜንታሊ እንዴት ፌስ ማድረግ እንዳለባቸው እንዴት ማለፍ እንዳለባቸው እኛ የተሳሳትናቸውን ስህተቶች እነሱ መሳሳት እንደሌለባቸው እሱ ነው የምንመክራቸው።
ትውልደ ኢትዮጵያውያን ህጻናት በአካል ብቃት ጥንካሬና በመንፈስ ለማበርታት በአሜሪካዊ ህይወት ውስጥ ከኢትዮጵያዊነት ድር ጋር እንዳይቆራረጡ ለማገዝ ስለመቋቋሙ በተነገረን መርሃ ግብር ውስጥ ለታዳጊዎች የእግር ኳስ ክህሎት ስልጠና የሚሰጠው ግርማ በርሄ ነው። ግርማ በልጅነት ዘመኑ ታላላቆቹ ያደረጉለትን ውለታ ለተተኪው ትውልድ ለመክፈል ያቀደ ይመስላል። በሚያሰለጥናቸው ታዳጊዎች ላይም ተስፋ ጥሏል።
ጋሽ ታደሰ የሚባል ልጅ ነበር ስኮች ነበር የሚያሰለጥነው ኢትዮጵያ የታዳጊ ልጆች የሚባለው። ያው ከሱ ተማርኩት ነው ልጆችን ለማሰልጠን። ደሞ አልማዝ የሜዳን አደኩት የቀራ ልጅ ነኝ። ህልሙ ምንድነው? ከነዚህ ውስጥ አትሊስት 1-2-3 በቢግ ስቴጅ ለመጫወት የሚችሉትን ተጫዋቾች ለማውጣት ነው። አሁን አሉ ብዙ 10-15 የሚሆኑ በደንብ የሚጫወቱ አሉ። በደንብ ኳሱን ትራቭል ሊግ ውስጥም መግባት የሚችሉ እና ፊቸር ምንድነው? አሁን ባለፈው ሰመር ላይ ትምርቴታቸው ሲዘጋ 2 ቀን አዳርገን በሳምንት 3 ቀን አሰራቸው ነበር። ዋናው ችግሩ ምንድነው? ከትምርቴታቸው ጋር ምናምን ስለሚጋጭ በደም ትሬን ማድረግ የምንችለው በሰመር ላይ ብቻ ነው። ብዙ በጣም ታለንት የሆኑ ልጆች አሉ። ከትንሽ ጀምሮ የአራት አመት ልጅ አለን አምብሊ በብልተቻለው በኋላ ልታዩ ትችላላችሁ።
ዘውትር ቅዳሜ ጠዋት ከልጆቻቸው ጋር ወደ ስፖርት ማዘውተሪያው ጎራ እንደሚሉ የነገሩኝ አቶ ፍሳሽ ወረጋ የኢትዮጵያ ልጆች እግር ኳስ መርሃ ግብር በጎ ጎን ይበዛባቸዋል።
አራት አመት ሆነኛል ስመጣ ማለት ነው። 2 ልጆች አሉኝ ኖዋና ቤተል። በየሳምንቱ እንመጣለን። ይሄ ትንሽ ቆይቷል መሰለኝ እኔም በሰውን የሰማሁት እና ስሰማ በጣም ነው ደስ ያለኝ። ምክንያቱም እጃችሁ ስመጣ ብዙ ነገር ነው እኔ የማስበው። አንደኛ ለስፖርት ብቻ አይደለም ለኳስ ጨዋታ ብቻ አይደለም ያ አበሻ እንድንገናኝ እና አንዳንድ ባህላዊ እንትኖችን ቋንቋም ይሁን የኛ ባህልም ይሁን ከሌሎች ልጆች እንዲማሩና እንዲገናኙ እንፈልጋለሁ። ሁለተኛ ቋንቋቸውንም እንዲያዳብሩ በዛው አንዱ መንገድ ስለሆነ ልጆቼ ትንሽ ይናገራሉ። አሁን እዚህ ከመጡ በኋላ እንደውም አማርኛ በደንብ እየተናገሩ ነው። ከሌሎች ልጆች በእንግሊዝኛም በአማርኛም ነው እንትን የሚሉት። ተኛ ለራሴም ለቤተሰብ ራሱ እዚህ ስንመጣ እኛም እንጫወታለን ትንሽ።
መርሃ ግብሩ በእድሜ ተከፋፍሎ የሚሰጥ ነው። በአሰልጣኝ ግርማ በርሄ የሚመራው የታዳጊዎች ቡድን ሲሆን ነብዩን የመሰሉ ከ8 ዓመት እድሜ በታች የሆኑ ህጻናት የሚሳተፉበት የህጻናት ቡድንም ደግሞ አለ።
የኔን ስም ነብዩ ፈለቀ ነኝ እና ከኢትዮጵያ ነው የመጣው። እኔ ብዙ አላወኩም ቢፎር መምታት መሮጥ ብዙ አላውቅም። አሁን እነሱ አስተማሩኝ ሁሉ።
ለነብዩና ኩዮቹ ስልጠና የሚሰጠው ዮሴፍ አያል።
አሜሪካ ውስጥ እንደዚህ አይነት ኮሚኒቲዎች አሁን እየተጀመሩ ነው። ሜሪላንድም ቨርጂኒያም እየተጀመሩ እያየን ነው። እነዚህ አድገው ነው እንግዲህ ትላልቅ ሰዎች ሆነው ስለሀገራቸውም ኮሚኒቲውንም ይሄ የአይደንቲቲ ክራይስ ውስጥ እንዳይገቡ ትልቅ እንትን ይሰጣቸዋል። ትልቅ ፌዴሬሽን የምናውቀው ኤስኤፍኤን ነው። ኤስኤፍኤን አሁን እነዚህ ልጆች አድገው ትላልቅ ከሆኑ ቢዝነስንም ጆይን ማድረግ ይችላልላቸው ከነሱ ጋር አንዳንድ ነገር መነጋገር እየሞከረን ነው።
የኢትዮጵያ ልጆች የእግር ኳስ መርሃ ግብር በዋናነት በበጎ ፈቃደኞች የሐሳብና የጉልበት መዋጮ እንደሚንቀሳቀስ ሰምተናል። ከመላው የሰሜን አሜሪካ የኢትዮጵያ ማህበረሰብ ድጋፍ ቢደረግለት ለበርካታ ሕፃናት አገልግሎቱን ለማዳረስ በቦታ ጥረት የሚመለሱ ወላጆችን ለማስተናገድም ጉልበት እንደሚሆነው ከመስራቾቹ መካከል አንዱ የሆነው ሲሳይ በራ ይናገራል።
ጣማችን በራ ልጆች ይመጣሉ እና ያለን ሊሚት አለን። አሁን በዘንድሮ 50 ልጆች ነው የምንቀበለው ብለን 50 ላይ ገድበናል እና ግፊት አለ ከተላየ ወታው ሰው ያካባቢ ብዙ ያበሻ ነዋሪዎች የሚኖሩበት ስለሆነ ሲያዩ ይሄን ነገር ይጓጓሉ። ምን ያህል አንተኑ ስለሌላቸው ነው እንጂ ምን ያህል ፍላጎቱ እንዳለ አይተናል። በወላጆች በየቀኑ እየመጣ ሰው የሚጨቀጨቀ ነው። ኮርዲኔተር ስለሆንኩ ያው ወደ እኔ ነው የሚመጡት እና ይጠይቁኛል። በጣም ብዙ ጥያቄ አለ እና ይሄ ነገር ሌላም ቡድን አሁን እኛ እዚህ ጋር ሚዲያ ላይ ቀርበን እናገረው ሌላም አሪያ እንዲሆን ልጆቹ እንደዚህ አይነት ፕሮግራም አዘጋጅቶ በጣም ሲምፕል ነው ከኛ ኤክስፒሪየንስ መውሰድ ይችላል።
እንኳን ለ2019 የኢትዮጵያ ህጻናቶች ቢኤምቪ
ወደ ስነ ስርዓቱ እንመለስ። በዚህ ቀን መርሃ ግብሩን በተሳካ ሁኔታ ስለማጠናቀቃቸው የመስክር ወረቀትና ሽልማት ከተቸራቸው ታዳጊዎች ጋር ጥቂት እናውራ።
የኔ ስም ሉል ሳምሶን ነው። 13 ዓመቴ ነው እና 8ኛ ክፍል አሁን ገባሁ። እኔ ሳድግ ኳስ መጫወት ፈልጋለሁ ግን እንደዛ ካልሆነልኝ ዶክተር መሆን ፈልጋለሁ። እኔ ይሄ ለእዛ ሳድግ እኔ ከሌሎች ሰዎች ጋር ለመስራት በጣም ይጠቅመኛል።
ስሜ ፍቅራት ኃይለስላሴ ይባላል። ለኛ ለእኔ ለራሴ ሰውነቴ አሪፍ ሆኖ በሆነ ነገር ጊዜ እንኳን የሆነ ችግር ቢፈጠር በጥንካሬ እንዲሆነኝ ያደርገኛል። በብዛት ልጆችም እኔ እዚህ ከመጣሁኝ በኋላ ሀበሾችን አግኝቼ ስለማላቅ እዚህ ሀበሾችን እንዳገኘም ተበርቶኛል። ሀበሾችን አግኝቻለሁ።
እንደ አውሮፓውያን አቆጣጠር በ2010 ዓ.ም በተካሄደው የዩናይትድ ስቴትስ የህዝብ ቆጠራ በዋሽንግተንና አካባቢዋ 30,000 ኢትዮጵያውያን እንደሚኖሩ ታትሟል። ቁጥሩ አንሷል ብለው የሚሟገቱ ቁጥሩን ከ100,000 በላይ ያደርሱታል። ኢትዮጵያውያኑ ልጆቻቸው ማንነታቸው እንዳይዘነጉ የተለያዩ መርሃ ግብሮችን አስተባብረው ይንቀሳቀሳሉ። ኢትዮጵያ ልጆች እግር ኳስ መርሃ ግብርም የተቻለውን ያክል መሰል ሚና መጫወቱን እንደሚቀጥል ከአስተባባሪዎቹ አውቀናል።
ያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው።
Distant Relatives የሚባል ሰሜን አሜሪካ የተመሰረተ የግብረሰናይ ድርጅት አዳማ ለሚገኘው ፈለገ አረጋዊ ያለተሰኘ በጎ አድራጎት ድርጅት ከሰሞኑ የቁሳቁስ ድጋፍ አድርጓል። ሙክታር ጀማል ዝርዝር አለው።
Distant Relatives ወይንም ደግሞ በገርድፍ ትርጉሙ የሩቅ ወዳጆች የሚለው ማህበር ትውልድ አፍሪካና የአፍሪካ ሀገር ያላቸው ወጣቶች በሰሜን አሜሪካ በበጎ አድራጎት አቋቁመውት እየተንቀሳቀሱ መሆኑን የተገለጸው Distant Relatives እንደ ስሙ በረከት ያሉ ወዳጆቹን እና ዘመዶቹን ለመርዳት አለሞ የተቋቋመ መሆኑን ከማህበሩ መስራቾች አንዱ የሆነው ወጣት አደም አባቢያ ለአሜሪካ ድምጽ ገልጿል። ወጣት አደም አባቢያ እዛው ሰሜን አሜሪካ ነው ተወልዶ ያደገው። ነገር ግን ሁሌ ርቀት ላይ ሆነን ስለመነሻችን ማሰብ በጣም ያማል ይላል። ይህንን ለማገዝና ወዳጆችን ለመርዳት ማሰብ ትልቅ አላማ ሰንቀው እንደተነሱ ለአሜሪካ ድምጽ ተናግሯል።
ወደ ዌስት አፍሪካ ሰተናል፣ ጋና፣ ናይጄሪያ እና ጃሜካ ሰተናል። እነዚህ ሀገሮች ትምህርት ቤት እና ሆስፒታል አሳድሰናል። ለተማሪ ሰፖርት አድርገናል። እኛ ምንድነው የሚሰማን ቤተሰባችን አፍሪካ ነን። እኛ ሁላችንም አፍሪካዊ ነን። ኢቭን ውጭ ሀገር ብንኖር ሩታችን እዚህ ነውና ሰፖርት ማድረግ አስፈልጋጊ ነው። በእኛ ሀሳብ እኛ ሰፖርት ለማድረግ በጣም ትልቅ ነገር ነውና ለኛ በጣም ደስታ ይሆነናል።
ከዚህ ቀደም በተለያዩ የአፍሪካ ሀገራት እገዛ ሲያደርግ የነበረው Distant Relatives ተራው ደርሶ ወደ ኢትዮጵያ በመምጣት በአዳማ ከተማ ሀረጋውያንና ተማሪዎችን ለሚረዳ ማህበር የቁሳቁስ ድጋፍ አድርገዋል። በአዳማ ከተማ የሚገኘው የፈለገ የሀረጋውያን መርጃ ማህበር ጧሪና ደጋፊ ያጡ ሀረጋውያንን በማሰባሰብ የተለያየ እርዳታ እንደሚያደርግላቸው ተገልጿል። አቶ ቦጋለ በላይነ በአዳማ ከተማ Distant Relatives'ን በመወከል ለፈለገ የሀረጋውያን መርጃ እርዳታውን አቅርበዋል። የእርዳታውን አይነትም በተመለከተ ለአሜሪካ ድምጽ ተናግረዋል።
እንግዲህ በርካታ የህክምና ቃዎች ጤናን አስመክቶ ይጠቅማቸው ይችላል የተባሉትን ቃዎች ማሰባሰብ በአብዛኛው ከህክምና ጋር ያሉ ናቸው። አረጋውያኖችን አስመክቶ ተማሪዎች አሉ። እነሱንም የሚረዱ የትምህርት ቁሳቁሶች እንደ ስፓስ፣ እንደ ስክሪፕቶ፣ እንደ ባክፓክ እና እንደ ኮምፖዚሽን ቁሳቁሶች ተምተውላቸዋል። በገንዘብ ቢገመት በትንሹ ከ500,000 ብር አንስ በኢትዮጵያ።
ፈለገ አረጋውያን እየረዳቸው ያሉ አዛውንቶች በተለያየ ቦታ ወድቀው በቤተ ክርስቲያንና መስጊድ ስር ሲለምኑ እዛው ሲያድሩ እንደነበሩ ለአሜሪካ ድምጽ ተናግረዋል። ጧሪ ቀባሪ ማጣት የፈጠረባቸው ስሜት ተሽሮ ፈለገ አረጋውያን ተስፋ ጭሮብን ከወደቅንበት አንስቶናል ሲሉም ተናግረዋል።
እኔ ሲጀመር በሩ ሲከፈት የገባሁ ነኝ። መጀመሪያ 3 አመት አራተኛን ያስኩናው በበሽታም ቢሆን አኪም ቤት በረሃብም ቢሆን ሰዓት ጠብቀው ጧት ቁርስ ሰዓት ምሳ እራት ልብሳችን ገላችን ሲቆሽሽ አጥበው ወጣቶች ጥሩ ናቸው እና ምንም ተቆደለብን ነገር ለምስካሁን።
ፈለገ አረጋውያን የአዛውንቶች መርጃ ማዕከል ካረጋውያኑ በተጨማሪ ልጆቻቸው በአቅማነስ ከተመረተ ገበታቸው እንዳይቀሩ ተማሪዎችንም እንደሚረዳ ነግረውናል።
እርሳስ ደብተር ሁሉ ግዴ መጥቼ ደብተር ስጠይቅ ይሰጡኛል። ለልጆች እንደ ልብስ እንኳን ካለ የሚሆናቸው ልብስ ካለ እንኳን ይሰጡኛል። ችግር የለብኝም እግዚአብሔር ይመስገን። እንደውም እነሱ ትምርታቸው ከጠነከረና ከበረቱ ወደ ሌላ ቦታም እንልክልዎታለን። ግዴለውም ትምርታቸው ብቻ ይሁን ብለው አሁን አንዷ 10ኛ ክፍል አልፋ 11ኛ ነጥብ 3 አምጥታ ትንሽ ያንደኛው አጠር ምትለው አንደኛው 9ኛ ክፍል ነው።
ባዳማ ከተማ ሰፊ ቁጥር ያላቸው አጋጅና ጧሪ የሌላቸው አረጋውያን መኖራቸውን የገለጹት የፈለገ አረጋውያን ዋና ስራ አስኪያጅ ወይዘሮ ሜሮን ተመስገን ድርጅታቸውም ካለው አቅም አንጻር የተወሰኑትን በማዕከሉ እየተንከባከበ የተወሰኑትን ደግሞ በቤታቸው እየሄደ እንደሚደግፈም ገልጸዋል።
ያው በስሩ ዳይሬክት ቤኔፊሻሪዎች 250 ሆም ቶም አሉ። በዚህ በተከራየ ነው ግቢ ውስጥ ደግሞ 33 አረጋውያን አሉ። ከነሱ ስር ደግሞ የሚረዱ የአረጋውያን ልጅ ልጆች አሉ። ከቫይረሱ ጋር የሚኖሩ ችግርተኞች አሉ። አካል ጉዳተኞች አሉ። የአይምሮ ህሙማን አሉ። በብዙ ህብረተሰቡ ለሚፈልገው ክፍተት ሁሉ ህብረተሰቡና መንግስት ከመንግስት ጋር መንግስታዊ ካልሆኑ ተቋማት ጋር እየተባበረ በአቅም በፈቀደ የረዳን ይገኛል። 283 አረጋውያን ይረዳል። ከዛ ስር ግን ኢንዳይሬክት ቤኔፊሻሪ ብዙ ናቸው። ተማሪዎች በየቀበሌው ነው። 110 ህጻናትን ይረዳል። ይሄ አቅም ስለሌለ ግን ያው ሙሉ ምግብንም ሁሉ ነገር ሸፍኖ አይደለም።
Distant Relatives ለፈለገ አረጋውያን ድጋፍ ያቀረበበት መድረክ ላይ የተገኙት የአዳማ ከተማ ምክትል ከንቲባ አቶ መሐመድ ከማል በበኩላቸው እንቅስቃሴውን አድንቀው ከዚህ የበለጠ መስራት አስፈላጊ በመሆኑ መንግስት ከድርጅቱ ጎን እንደሚቆም ገልጸዋል።
የፈለገ አረጋውያን መርጃ ማህበር ለረጅም ጊዜ ልምድ ያለው ማህበር ነው። የበጎ አድራጎት ስራዎችን የተለማመዱበት ማህበር ነው ብሎ መውሰድ ይቻላል። አሁን የተረዱ ያሉት አረጋውያን በዚህ ማህበር የተወሰኑ ናቸው። በአዳማ ከተማ ግን ያሉት አረጋውያን ቁጥራቸው በጣም ከፍተኛ ነው። በዚህ ማህበር ጋር ተያይዘው ያሉት ችግሮች ከሚመለከተው ጋር ተወያይተን በቀጣይነት አስፈላጊውን ድጋፍ እንደ ከተማ አስተዳደር የምናደርግ መሆኑን በዚህ አጋጣሚ ልገልጽላችሁ እፈልጋለሁ። አመሰግናለሁ።
ፈለገ አረጋውያን ከዚህ ቀደም የሚያገኘው ገቢ ከሀገር ውስጥ የተለያዩ አባላቶችንና በጎ አድራጊዎችን በማደራጀት ሲሆን ይህ ለመጀመሪያ ጊዜ ከውጭ ያገኘው እርዳታ እንደሆነ ወይዘሮ ሜሮን ተመስገን የድርጅቱ ስራ አስኪያጅ ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
ማጮች በዚሁ ልንስተናባበት ነው። በሳምንታት ውስጥ እንግዲህ ባለፈው ሳምንት የተለያዩ ዘገባዎችን ስናስተማችሁ ቆይተናል። ከሰኞም ጀምረን አዳዲስ ዘገባዎችን ማስተማታችንን እንቀጥላለን። በዚህ ሳምንት ከተደመጡት መካከለ የተመረጡትን ደግሞ ነገና ከነገውዲያ እናስተማችኋለን። የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል።
በፌስቡክ @amharic በትዊተርም እንዲሁ #gabinaviewን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው።
መልካም ምሽት።
አዎ ደህና ደሩ። መልካም ሳምንት ይሁንላችሁ። መልካም ጊዜ።
ተነን ራደነ